ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስት ሊንክ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 11 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ እናሰማለን። የማይፈርስ ምሽግ የማይወድቅ ጨቋኝ አገዛዝ የለም በሚል ርዕስ የቀረበውን አሰምተን ለህብረት እድሉም ጊዜውም አለ የሚለው ይከተላል። በመጨረሻም
በማንኛውም የሥርዓተ ማህበር ልውውጥና ሂደት የሚተላለፍ ህብረተሰብ ተወደደም ተጠላ የሽግግር ወቅት የሚያስፈልገው መሆኑ አያከራክርም። ለዚህም በቂ ምክንያቶች ይኖራሉ። በቅርቡ የአገራችን ታሪክ እንኳ 3 ተጻራሪ ሥርዓቶች ባለፈው ግማሽ ምዕት ዓመት ሲለዋወጡ የተመለከትን ሲሆን በሥርዓቶች ልውውጥ መካከል ለተተኪው ሥርዓት መተላለፊያ ማስተናገጃና መቆጣጠሪያ ሊሆኑ የሚገባቸው በቂ ዝግጅቶችና መሰናዶዎች ሳይደረጉ ቀርተዋል። ሄጁን ማስወገድ እንጂ መጪው ምን እንደሚመስል እንኳ በቅጡ ሳይታወቅ በመታለፉ በሁሉም መስክ አገራችን መጎዳቷን ሁሉም ዜጋ የሚያውቀው እውነታ ነው።
የወያኔ ፀሐይ በመጥለቅ ላይ ናት። በመላ አገሪቱ አመጽ እንደቋያ ሰዓት እየተንበለበለ ወያኔን እያቃጠለው ነው። ወያኔ ወድቆ ዴሞክራሲያዊ መንግስት ለመመስረት የሽግግር ወቅት ያስፈልጋል። ይህን በሚመለከት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ቅጽ 42 ቁጥር 2 ህዳር 2009 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የወያኔ ልዩ ፖሊስ በህዝብ ላይ የሚያካሄደው ጥቃት አሁንም ያልቆመ መሆኑን ከተለያዩ አካባቢዎች ከሚደርሱን ዜናዎች ማወቅ ችለናል። እሁድ ህዳር 10 ቀን በቦረና ዞን ዳሃስ በተባለ ቦታ ይኸው በወያኔ የታጠቀውና የተደራጀው ልዩ ፖሊስ በህዝብ ላይ በሰነዘረው ጥቃት 8 ሰዎች ሲገደሉ ሌሎች 9 ሰዎች የቆሰሉ መሆናቸውን በአካባቢው ከነበሩ የአይን እማኞች ከተገኘ መረጃ ለማወቅ ተችሏል። ሰኞ ህዳር 11 ቀን በተሰየመው የወያኔ ፌዴራል ከፍተኛ ፍርድ ቤት በሽብርተኝነት ከተከሰሱት የወልቃይት አማራ አስመላሽ ኮሚቴ አባላት መካከል አቶ አታላይ ዛፌና አቶ ዘመነ ጌቱ ዘርአይ ወልደ ስላሴ የተባለው ዳኛ የወያኔ አባል ስለሆነ ጉዳያቸውን ለማየት ስለማይችል እንዲነሳ ጠይቀዋል። አቶ አታላይ ዛፌ ለፍርድ ቤቱ ባሰሙት ቃል ወልቃይት የአማራ ነው የሚል አቋም በመያዝ መብታቸውን ተጠቅመው ጥያቄ በማቅረባቸው የታሰሩ መሆናቸውን ገልጸው አቶ ዘርአይ ወልደ ስላሴ የተባለው ዳኛ በማህበራዊ ሚዲያና በቴሌቪዥን ወልቃይት የትግራይ ነው በማለት አቋሙን ሲገልጽ የቆየ በመሆኑ ጉዳያቸውን ሊዳኝ እንደማይችል ተናግረዋል። በተጨማሪም እሱ ተከራካሪ፣ እሱ መልእክት አስተላላፊ፣ እሱ ዳኛ ሊሆን አይችልም በማለት አቋማቸውን ገልጸዋል። አቶ ዘመነ ጌቱም ማዕከላዊ የተደበደብኩት ወልቃይት የማን ነው እየተባልኩ ነው ካሉ በኋላ የከሰሰኝ ወያኔ በመሆኑና ዳኛውም የወያኔ አባል ስለሆነ ጉዳያችንን በገለልተኛነት ሊያይልን አይችልም በማለት ሐሳባቸውን ሰጥተዋል። በፍርድ ቤት የነበሩ ሌሎች ተከሳሾችም ተመሳሳይ ጥያቄ ያቀረቡ መሆናቸው ታውቋል። ፍርድ ቤቱ ተቃውሟቸውን በጽሑፍ እንዲያቀርቡ አዞ ችሎቱን ዘግቷል። የአባይ ግድብን አስመልክቶ አለመግባባት ያለ መሆኑን በመግለጽ ፕሬዝደንቱን ጨምሮ የግብጽ ከፍተኛ ባለስልጣኖች የወያኔን አገዛዝ በማስጠንቀቅ ላይ ይገኛሉ። የግብጽ ፕሬዚደንት አልሲሲ ቀዳሜ ህዳር 9 ቀን አንድ የመስኖ ቦታ ሲጎበኙ ባደረጉትና በቴሌቪዥን በተላለፈው ንግግራቸው የአባይ ውሃ ለግብጽ የህልውና ጥያቄ ነው ካሉ በኋላ ማንም ሰው ከአባይ ውሃ ውስጥ ለኛ የሚገባንን ድርሻ ሊከለክለን አይችልም ብለዋል። ወደ ዳር 10 ቀን የግብጽ የውጭ ጉዳይ ሚኒስትር ለአሜሪካው የውጭ ጉዳይ ኃላፊ በስልክ ባደረጉት ገለጻ የአባይ ግድብ በተለያዩ አገሮች ላይ ስለሚያስከትለው ሁኔታ የተሰየመው የቴክኒክ ኮሚቴ ባቀረበው ሪፖርት ላይ ግብጽና የወያኔ አገዛዝ አለመስማማታቸውን ገልጸዋል። በአሜሪካ ሲካሄድ በነበረው የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የግብጽ የውጭ ጉዳይ ሚኒስትር አለመገኘታቸው ተስተውሏል። ሻቢያ በእስልምና ትምህርት ቤቶች ላይ ህገወጥ እርምጃ ወሰደ በሚል በአስመራ በተከፈተው ተቃውሞ የ93 አመቱ ሼህና በርካታ ሰዎች መታሰራቸው ቀደም ብሎ የተዘገበ ሲሆን ባለፈው ሳምንት ደግሞ በመስጊድ ንግግራቸው ሻቢያን ተቹ የተባሉ ሌላ አዛውንት መታሰራቸውም ታውቋል። ይህን በመቃወም በአለም አቀፍ ደረጃ ጸረ ሻቢያ ሰልፎች ከመካሄዳቸው በተጨማሪ ማናቸውም አይነት ሰላማዊ ሰልፍ ለኢትዮጵያውያን ዜጎች በተከለከለበት በአዲስ አበባ በወያኔ ፈቃድ ኤርትራውያን በአፍሪካ ህንጻ ፊል ለፊት ተሰልፈው ለድርጅቱ ባለስልጣኖች የተቃውሞ ደብዳቤ እንዳስረከቡ ማወቅ ተችሏል። የአፍሪካ ህብረት ሻቢያ ስለሚያካሂደው አፈና ትናንትም ዛሬም ያሰማው የረባ ድምጽ ባይኖርም በሻቢያ ላይ የተጣለው የተባበሩት መንግስታት ማዕቀብ ለተጨማሪ አመት መቀጠሉ ግን ተረጋግጧል። ሻቢያ ከሳውዲ አረቢያና እስራኤል ጋር አብሮ የመንን የማጥቃት ፖለቲካው በገንዘብ በኩል ቢጠቅመውም በፖለቲካው ይበልጥ ሊጎዳው እንደሚችልም በመጠቆም ላይ ነው። በዚምባብዌ እየተከሰተ ያለውን የሙጋቤ ከስልጣን መውረድ ምክንያት በማድረግ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለአዲሶቹ መሪዎች በጥቅሉ በጻፈው መግለጫ በሐራሪ መሽጎ ያለውን ፋሽስቱ መንግስቱ ኃይለ ማርያምን የሰጡትን የጥገኝነት መብት ሰርዘው ወደ ፍርድ ለማቅረብ እንዲወስኑ ጠይቋል። በወያኔም ሆነ በዓለም አቀፉ የሄግ ፍርድ ቤት ፍትህ አለመኖሩን ያልካደው ይህ መግለጫ መንግስቱን የት ፍርድ ቤት ማቅረብ እንደሚገባ እስካሁን ያብራራው አለመኖሩም ተዘግቧል። ፋሽስቱም ወደ ሰሜን ኮሪያ ሊፈረጥ ተዘጋጅቷል ለተባለው ግን ምንም ማረጋገጫ አልተገኘም። ይህ ዜና የሚተላለፍላችሁ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። እሁድ ህዳር 10 ቀን የዚምባብዌ ገዢ ፓርቲ የሆነው የዛኑ ፒኤፍ የማዕከላዊ ኮሚቴ አባላት ተሰባስበው ሮበርት ሙጋቤን ከፓርቲው መሪነት ያወረዱ ሲሆን ሙጋቤ እስከ ሰኞ እኩለ ቀን ድረስ የፕሬዝዳንታዊ ስልጣናቸውን በገዛ ፈቃዳቸው ካልለቀቁ የዚምባብዌ ምክር ቤት ከስልጣን የማስወገድ ሂደት የሚጀምር መሆኑ ተገልጿል። ሙጋቤ እሁድ ማታ ለህዝባቸው ባደረጉት የቴሌቪዥን ንግግር ከስልጣን መልቀቃቸውን ይናገራሉ ተብሎ የተጠበቀ ቢሆንም ይህንኑ ሳይናገሩ መቅረታቸው የታወቀ ሲሆን ከስልጣን ለመልቀቅ የተሰጣቸው የጊዜ ገደብም ያለፈ መሆኑ ታውቋል። የተለያዩ የተቃውሞ ድርጅቶች የሙጋቤን ከስልጣን መልቀቅ የሚጠይቁ የተለያዩ ሰልፎች እንዲካሄዱ ያቀዱ መሆናቸውን ገልጸዋል። የዚምባብዌ የጀግኖች ማህበር ሙጋቤን በስልጣን መባለግ በፍርድ ቤት የሚከስ መሆኑን ተናግረዋል። የዚምባብዌ ዩኒቨርሲቲ ተማሪዎች የሙጋቤን ከስልጣን መልቀቅ በመጠየቅ የተቃውሞ እንቅስቃሴ ያደረጉ ሲሆን ፈተና ለመውሰድ ፈቃደኛ ሳይሆኑ ቀርተዋል። ሙጋቤን በስልጣን መባለግ ለመክሰስና ከስልጣን ለማውረድ የዚምባብዌ ምክር ቤት ሁለት ቀናት ይወስዱበታል የተባለ ሲሆን ማክሰኞ ጉዳዩ ለምክር ቤቱ አባላት ቀርቦ ውይይት ከተደረገበት በኋላ ረቡዕ ድምጽ ይሰጥበታል ተብሏል። የሙጋቤ ተቃዋሚዎች ፓርቲው በውስጡ ስለተከፋፈለ የአሁኑን ችግር ሊፈታ አይችልም እያሉ ነው። የኬንያ ፍርድ ቤት ሰኞ ስለ ድጋሚ ምርጫ የቀረቡትን አቤቱታዎች መርምሮ ምርጫው ትክክል መሆኑን በመግለጽ የምርጫው ውጤት መጽናት አለበት የሚል ውሳኔ አስተላልፏል። በዚህ የፍርድ ቤት ውሳኔ ኬንያታና ደጋፊዎቻቸው አሸናፊነትን የተቀዳጁ ሲሆን በፍርድ ቤቱ አባላት በሙሉ ድምጽ የተላለፈው ውሳኔው የተቃዋሚ ፓርቲውን ማሳዘኑ ታውቋል። ውሳኔው በተቃዋሚ ደጋፊዎች ላይ ከፍተኛ በስጭት የፈጠረ ሲሆን በአንዳንድ ቦታዎች የተቃውሞ ሰልፎች መደረጋቸውና ከፖሊሶች ጋር በድንገት በተነሳ ግጭት ቢያንስ ሁለት ሰዎች የሞቱ መሆናቸውም ተነግሯል። በደቡብ ሱዳን በቤት ውስጥ ታግተው የነበሩት የቀድሞ የአገሪቱ ወታደራዊ መሪ ፖል ማሎን ከታሰሩበት ተፈተው ለሕክምና ወደ ናይሮቢ የሄዱ መሆናቸውን የደቡብ ሱዳን ባለስልጣኖች ገልጸዋል። ባለፈው ወር ፖል ማሎንግ በቤት ውስጥ እንዲታሰሩ በተደረጉበት ወቅት በዋና ከተማ በጁባ ውጥረት የተፈጠረ መሆኑ ይታወሳል። ፖል ማሎንግ የጠነከረ ሚሊሺያ ጦር ያደራጁ በመሆኑ የእርስ በርስ ጦርነት ሊፈጠር ይችላል ተብሎ ተፈርቶ ነበር። የሱዳን የማስታወቂያ ሚኒስትር የቀድሞ ጀኔራል የተለቀቁ መሆናቸውን ገልጸው ወደ ፈለጉበት ቦታ መሄድ ይችላሉ ብለዋል። ተከታዮቻቸው በምን አይነት ሁኔታ ላይ እንዳሉ ግን የታወቀ ነገር የለም። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይተካለላል።
የማይፈርስ ምሽግ የማይወድቅ ጠቋኝ አገዛዝ የለም። የፖለቲካ ንቃትና ግንዛቤ በደከመበት ሁኔታ በርካታ ሰዎች በስልጣን ተቀምጠው ማን ሊነካኝ የሚለውን ግብዝ አገዛዝ እውነትም